ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ። ማንኛውንም የሰብአዊ እርዳታ ስርቆት በተመለከተ የሚቀርቡ ክሶችን እንመረምራለን ሲል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID አስታወቀ። የህወሓት ቃል አቀባይ አቶ ጌታቸው ረዳ ዛሬ ጳጉሜ 2 በትዊተር ገጻቸው ባቀረቡት ክስ የኤርትራ ሰራዊት በተለያዩ ግንባሮች ጥቃት እየፈጸመ ይገኛል፣ የአዲግራት ከተማ ዳርቻዎችንም ሲደበድቡ ውለዋል ሲሉ ወንጅለዋል። ዝርዝሩ ደርሶናል፣ በዕለቱ አብይ ርዕስ ይቀርባል።
ትምህርት ቤት አለ፣ አራት አምስት ትምህርት ቤት ቦታ አለ። ያነወቁ የተጫጨን አንድ ጌሶናኔ ያሰውነና ያው በቃ ጩኸቱም ጫጫታውም የጉር ነው። ምንም ነገር አፈቱነን። ያው ዱቄት ናት፣ 25 ኪሎዋን ለአስር ና 12 ነው የሰጡን ነው። በኩባያ በምናምን ተካፈሉ ብለው ምንም ነገር የለም።
በጦርነቱ ሳቢያ ከቆቦ ወረዳ ጉራ ወርቄ ቀበሌ ከተፈናቀሉ ነዋሪዎች ያሉበትን ሁኔታ አስመልክተው ለአሜሪካ ድምጽ የተናገሩ አንዲት ተፈናቃይ ድምጽ ነው የሰማችሁት። የዚህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ ጳጉሜ 2 2014 ዓ.ም ጤና አስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪው ኤልያስ አስማረ፣ የቴክኒክ መሐንዲሱ ቢል አንድራዴ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ዕለቱ እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። የሰዓቱ የዓለም ዜና ይቀድማል። ከደረጀ ደስታ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋናውና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በዩክሬን ጦርነት ሳቢያ በሩሲያ በተዘጋው የጥቁር ባህር የዩክሬን እህል እንዲወጣ ለማስቻል እየተንቀሳቀሰ በሚገኘው አካል አማካኝነት ከዩክሬን የተላከው የመጀመሪያው የእህል እርዳታ ኢትዮጵያ በሚገኘው ዋነኛው የእህል መጋዘናችን ገብቷል ሲል የዓለም ምግብ ድርጅት ዛሬ አስታውቋል። ድርጅቱ በትዊተር ገጹ ባሰፈረው መልእክት እህሉ አንድ ወር ለሚሆን ጊዜ በድርቅና በግጭት የተፈናቀሉ 1.5 ሚሊዮን ሰዎችን ለመርዳት ይውላል ብለዋል። በሚቀጥሉት ወራትና በሚቀጥለው ዓመት መጀመሪያ የሶማሊያውን ረሃብ ለመከላከል ቢያንስ 1 ቢሊዮን ዶላር ያስፈልጋል ሲሉ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የአስቸኳይ እርዳታ አስተባባሪ ኦቻ ኃላፊ ማርቲን ግሪፍትስ ተናገሩ። ኃላፊው ይህን የተናገሩት በአፍሪካ ቀንድ ይከሰታሉ ለተባሉት ሁለት ከፍተኛ የድርቅ ወቅቶች ያስፈልጋል ያሉትን አጣዳፊ እርዳታ ትንበያ ትናንት ማክሰኞ ባስታወቁበት ወቅት ነው። ግሪፍትስ በሶማሊያ መዲና መቋድሾ ባለፈው ሳምንት ውስጥ በሰጡት መግለጫ የድርቁን ሁኔታ የሚገመግመው ገለልተኛው የባለሙያዎች ቡድን ሶማሊያ ውስጥ ከጥቅምት እስከ ታህሳስ ባለው ጊዜ ውስጥ ከፍተኛ ረሃብ ሊከሰት እንደሚችል ማስታወቁን ተናግረዋል። ግሪፍትስ ልናስወግደውና ልንቆጣጠረው ካልቻልን እንደ አውሮፓ አቆጣጠር በ2016 እና 2017 የተከሰተው ሁኔታ ሊደገም ይችላል ሲሉ አስጠንቅቀዋል። በዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ድርጅት USAID የሚዘጋጀው ቅድመ ማስጠንቀቂያ ሰኞ ባወጣው ሪፖርት ረሃቡ በዚህ ዓመት መጨረሻ ላይ ሶማሊያ ውስጥ በሶስት አካባቢዎች ሊከሰት እንደሚችል አስታውቋል። በሌላም በኩል በአፍሪካ ቀንድ እየተባባሰ ያለውን ድርቅ አስመልክቶ ዓለም አቀፉ ቀይ መስቀል ፌዴሬሽን ዛሬ ባወጣው መግለጫ ወደ 1 ሚሊዮን የሚጠጉ ሶማሊያውያንና ኬንያውያን ምግብና ውሃ ፍለጋ መሰደዳቸውን አስታውቋል። ከሰሜን ኮሪያ ሊመጣ የሚችለውን አዲሱን የኒውክሌር ጦር መሳሪያ ሙከራ ጨምሮ የሚመጣውን ማናቸውንም ጥቃት በጋራ ለመመከት እንደሚሰሩ የዩናይትድ ስቴትስ፣ ጃፓን እና ደቡብ ኮሪያ ዲፕሎማቶች ያላቸውን ቁርጠኝነት በድጋሚ ማረጋገጣቸውን ዛሬ አስታወቁ። በሰሜን ኮሪያ ጉዳይ ኃላፊነት ያለባቸው ሶስቱ ከፍተኛ ዲፕሎማቶች የደህንነት ህብረታቸውን ለማጠንከር መስማማታቸውን አሶሲየትድ ፕሬስ ዘግበዋል። ጃፓንና ደቡብ ኮሪያ በመካከላቸው ያለውን የሁለትዮሽ ግንኙነትን ጨምሮ የሶስትዮሽን ግንኙነት ማጠናከር እንደሚኖርባቸው መስማማታቸው በዘገባው ተመልክቷል። ጃፓን በደቡብ ኮሪያ ልሳነ ምድር ከነበራት ቅኝ ግዛት ጋር በተያያዘ ታሪካዊ ውዝግብ በደቡብ ኮሪያና ጃፓን መካከል ያለው ግንኙነት ሻክሮ መቆየቱን ዘገባው አስታውሷል። ሶስቱ ዲፕሎማቶች በዩናይትድ ስቴትስ የሰሜን ኮሪያ ጉዳዮች ልዩ መልእክተኛ ሶንግ ኪም፣ በጃፓን የውጭ ጉዳይ ሚኒስቴር የጃፓን የእስያና የኦሺኒያ ጉዳዮች ዋና ዳይሬክተር ታኪሮ ፋናኮሺ፣ እንዲሁም የደቡብ ኮሪያ ልሳነ ምድርና የደህንነት ጉዳዮች ተወካይ ኪም ጋን መሆናቸው ተዘግቧል። የሩሲያው ፕሬዝዳንት ቭላድሚር ፑቲን አገራቸው በዩክሬን ወታደራዊ ዘመቻ ምንም ያጣችው ነገር አለመኖሩንና ይልቁንም የሩሲያን ሉዓላዊነት ማጠናከሩን ዛሬ ረቡዕ በሰጡት መግለጫ አስታወቁ። በኢኮኖሚ መድረክ ላይ ባሰሙት ንግግራቸው የሩሲያን ቅስቀሳ የዶናባስን ህዝብ በመርዳት ላይ ያነጣጠረ መሆኑን ገልጸዋል። ይህ በሂደት የሀገራችንን የውስጥ ጥንካሬ የሚፈጥር ሲሆን የውጭውንም ፖሊሲያችንን ያጠናክራል ብለዋል ፑቲን። ሩሲያ ዩክሬንን የወረረችው ባለፈው የካቲት ወር ሲሆን ወደ ዋና ከተማይቱ ኪየቭ የምታደርገው ግስጋሴዋ ከተገታ በኋላ መላውን ወታደራዊ ትኩረቷን በዶናባስ ክፍለ ግዛት ላይ አድርጋለች። ዶናባስ እንደ አውሮፓ አቆጣጠር ከ2014 ጀምሮ የሩሲያ ደጋፊ ተዋጊዎች ከዩክሬን ኃይሎች ጋር የሚዋጉበት አካባቢ መሆኑን ተመልክቷል። ፑቲን በተባበሩት መንግስታትና ቱርክ አደራዳሪነት የዓለም ምግብ ቀውስን ለማገዝ እንዲውል የዩክሬንን እህል ለማጓጓዝ በተፈጠረው ስምምነት መሰረት የተባለው ምግብ ድሆች ወደ ሆኑት የዓለም ሀገራት አለመሄዱን በመጥቀስ ወቀሳቸውን አሰምተዋል። የእህሉን መጓጓዝ የሚያስተባብረውና የስምምነቱን ተፈጻሚነት የሚቆጣጠረው ማዕከል ከ2.2 ሜትሪክ ቶኖች በላይ ምግብ የጫኑ 100 መርከቦች የዩክሬን ወደቦችን መልቀቃቸውን አስታውቀዋል። መርከቦቹ ጣሊያን፣ ቱርክ፣ ኢራን፣ ቻይና፣ ሩማኒያ፣ ጅቡቲ፣ ጀርመን እና ሊባኖስን ጨምሮ ወደ ተለያዩ አገሮች መላካቸውንም አስታውቀዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ አማካሪ ለሮይተርስ እንደተናገሩት የሩሲያ ትችት ያልተጠበቀና መሰረት የሌለው ነው ብለዋል። የእንግሊዝ የመከላከያ ሚኒስቴር ባለፉት 24 ሰዓታት ውስጥ የዶናባስ ግዛትን ጨምሮ ሰሜንና ደቡባዊ ዩክሬን ውስጥ ከባድ ውጊያ መካሄዱን ዛሬ ባወጣው መግለጫ አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በቅርቡ በፓኪስታን የደረሰውን ከባድ ጎርፍ ተከትሎ የአገሪቱ ደቡባዊ ክፍል በከፍተኛ ውሃ በመጥለቅለቁ የእርዳታ ሰራተኞች በሚሊየን የሚጠጉ ተፈናቃዮችን የሚሰፍሩበት ደረቅ መሬት ማግኘት መቸገራቸውን የአገሪቱ ባለስልጣናት አስታወቁ። የዝናብ ወቅት ከጀመረበት ካለፈው ሰኔ አጋማሽ ጀምሮ ሳይቋርጥ የጣለው ዶፍ ዝናብ በፓኪስታን የቅርብ ጊዜ ታሪክ ከፍተኛው ነው ተብሏል። 200 ሚሊዮን የሚጠጋ ህዝብ ካላት የደቡብ እስያይቱ አገር 1/3 ህዝብ በጎርፍ አደጋ ተመቷል። የአየር ንብረት ለውጥ ሚኒስትር ሸሪ ረህማን ለሪፖርተሮች በሰጡት መግለጫ ፓኪስታን ውስጥ በስተደቡብ የምትገኘው ሲንዲ ግዛት መዲና ከሆነችው ካራቺ ወጣ ብለው ባሉ አካባቢዎች በሙሉ የጎርፍ ውሃ አሁንም እንደተኛ ነው። ከፓኪስታን 160 አውራጃዎች 81 በሚሆኑት ውስጥ በጎርፍ ለተጠቃው 33 ሚሊዮን ህዝብ አስቸኳይ የጤና እርዳታ ማቅረብ በአገሪቱ ያለው አጣዳፊ ተግባር ነው ብለዋል ሚኒስትሩ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከፓኪስታን ህዝብ ጎን መቆማቸውን ለማሳየት በዚህ ሳምንት ፓኪስታን ይገባሉ ተብሎ እንደሚጠበቅም ተመልክተዋል። ቻይና ውስጥ ባለፈው ሰኞ ከደረሰው የርዕደ መሬት አደጋ ጋር በተያያዘ የተሰወሩትን 26 ሰዎች የአደጋ ጊዜ ሰራተኞች ማፈላለግ የያዙ መሆኑ ሲነገር፣ ቢያንስ 74 የሚሆኑት ሰዎች ሳይሞቱ እንዳልቀረ ባለስልጣናት አስታውቀዋል። የቻይና መንግስት ዜና ማሰራጫ የሆነው ሲሲቲቪ እንደዘገበው በሬክተር ስኬል 6.8 በሆነው የርዕደ መሬት አደጋ መውጫ አጥተው የቀሩ በርካታ ሰዎችን የአደጋ ጊዜ ሰራተኞቹ እያፈላለጉ መሆኑን ገልጸዋል። ከአደጋው ጋር ተያይዞ በደቡባዊ ምስራቅ ቻይና ሉዲንግ በተባለው ወረዳ በደረሰው የመሬት መንሸራተት 300 የሚደርሱ ነዋሪዎች ወደ ሌላ ቦታ የሰፈሩ ሲሆን ከመካከላቸው 29 የሚሆኑት የቆሰሉ መሆናቸው ተመልክተዋል። ርዕደ መሬቱ ከደረሰበት ስፍራ 200 ኪሎ ሜትሮች ርቀት በመትገኘው የክፍለ ግዛቲቱ ዋና ከተማ ድረስ ዘልቆ መስማቱም በዘገባው ተመልክተዋል። ህንድ ውስጥ አሳም በተባለው ክፍለ ግዛት አስፈላጊው የትምህርት ምዘና ከቀረበላቸው ተማሪዎች መካከል አንዳቸውም ማለፍ አልቻሉም በሚል የግዛቱ አስተዳደር 34 የሚደርሱ ትምህርት ቤቶች እንዲዘጉ መወሰኑ የባለሙያዎችን ትችት ቀስቅሷል። አስተዳደሩ የአጠቃላይ ሁለተኛ ደረጃ ተማሪዎቹ የምርቃት ምስክር ወረቀታቸውን ማግኘት የሚችሉት ፈተናውን ሲያልፉ ብቻ መሆኑን ማስታወቁ ተቺዎች ምክንያታዊ ያልሆነና ትርጉም የለሽ ነው ብለውታል። በክፍለ ግዛቱ የሚገኙ በ100,000 የሚቆጠሩ ተማሪዎች ለሃይ ስኩል የማጠናቀቂያ ፈተና መቀመጣቸው ተነግሯል። እንዲዘጉ ከተደረጉ 34 ትምህርት ቤቶች ውስጥ የወደቁት ከ1,000 በላይ መሆናቸውም ተመልክቷል። ይሁን እንጂ የክልሉ መንግስት በትምህርት ቤቶቹ ደስተኛ አልሆነም። መምህራንና ወላጆች ሁሉ ነገር በተዘጋጋበትና በኮቪድ-19 ወቅት በተለይም ከገጠር የመጡት ብዙዎቹ ተማሪዎች በትምህርታቸው ደና ውጤት ለማምጣት መቸገራቸውን መናገራቸው ተገልጿል። በክፍለ ግዛቱ ከሰባ ከመቶ በላይ የሚሆኑ ተማሪዎች ትምህርታቸውን የሚከታተሉት በመንግስት ትምህርት ቤቶች እንደሆነ ታውቋል። የክፍለ ግዛቱ የትምህርት ሚኒስትር ሮናይ ፔጉ መንግስት ዜሮ ውጤት ለሚያስመዘግቡ ትምህርት ቤቶች የታክስ ከፋዮችን ገንዘብ አያባክንም ማለታቸው ተዘግቧል። አድማጮች ለምሽቱ የተመደበው የዜና ክፍለ ጊዜ በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ድርጅት ደስታን ለሰዓቱ ያለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ጳጉሜ 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የድምጽና ምስል አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቁንጅት ታየ፣ የዌብና ማህበራዊ መገናኛ ቅንብሮች አሰናዳችን አባየው ገበያው ናት። በቀጥታ ስርጭት የምስልና ድምጽ አቀናባሪው ደግሞ ጆጊል ነው። ባለም ዜናዎች የጀመረው በነፈኛ ፕሮግራማችን ታዲያ እስከ ምሽቱ 4 ሰዓት ይቀጥላል። እንደወትሮው ሁሉ ቀዳሚው የዕለቱ አብይ ርዕስ ነው። USAID ማንኛውም የሰብአዊ እርዳታ ስርቆት ያለውን በተመለከተ የሚነሳ ጉዳይ በቁም ነገር እንደሚመለከትና የሚቀርቡ ክሶችንም እንደሚመረምር አስታወቀ። የድርጅቱ የኢትዮጵያ ቢሮ በትዊተር ገጹ ባስተላለፈው በዚህ መልእክት ከሲቪል ኢትዮጵያውያን በታጠቁ ኃይሎች የሚፈጸም የሰብአዊ እርዳታ ስርቆት ያለውን እንደሚያወግዝ አስታውቋል። በሌላ ተያያዥ ዜና የህወሓት ቃል አቀባይ አቶ ጌታቸው ረዳ ዛሬ ጳጉሜ 2 በትዊተር ገጻቸው ባቀረቡት ክስ የኤርትራ ሰራዊት በተለያዩ ግንባሮች ጥቃት እየፈጸመ እንደሚገኝና የአዲግራት ከተማ ዳርቻዎችን እየደበደበ ውሏል ሲሉ ወንጅለዋል። ይህን በክስ በተመለከተ ከኤርትራ መንግስት በኩል እስካሁን የተሰጠ ቀጥተኛ ምላሽ የለም። ይሁንና የኤርትራ ማስተዋቂያ ሚኒስትር አቶ የማነ ገብረ መስቀል በኤርትራ የስርዓት ለውጥ የማምጣት እቅድ አለው ሲሉ ህወሓትን ከሰዋል። ከተቀሰቀሰ 2 ሳምንት ያስቆጠረው የሰሜን ኢትዮጵያ ጦርነት እንዲቆምና የሰላም ጥረቶች እንዲቀጥሉ በመጣር ላይ የምትገኘው ዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑካን ወደ ኢትዮጵያ ከላከች ቀናት ቢቆጠሩም ስለ ኢትዮጵያ ጉብኝታቸው እስካሁን የተሰጠ ዝርዝር የለም። ኬኔዲ ተከታዩን አሰናድቷል።
የሰብአዊ እርዳታ ስርቆትን በተመለከተ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ኢትዮጵያ ዛሬ በትዊተር ገጹ ባሰፈረው ጽሑፍ USAID ማንኛውንም የሰብአዊ እርዳታ ስርቆት በተመለከተ የሚነሳ ጉዳይ በቁም ነገር ይወስዳል፣ የሚቀርቡ ክሶችንም ይመረምራል ብሏል። ኢትዮጵያውያን ሲቪሎች ህይወታቸውን ለማቆየት የሚፈልጉትን የሰብአዊ አቅርቦት ከአፋቸው በመቀማት በታጠቁ ተዋናዮች እጅ የማስገባት ተግባርን እናወግዛለን ሲልም ድርጅቱ አስታውቋል። ህወሓት ለትግራይ ክልል ህዝብ የሚቀርበውን የሰብአዊ እርዳታ ለታጣቂዎች ይጠቀማል በሚል በተደጋጋሚ ክስ የሚያቀርበው የኢትዮጵያ መንግስት አሁን እየተካሄደ ባለው ጦርነትም ህወሓት መሰል ተግባራት በመፈጸም ላይ እንደሚገኝ በቅርቡ ባወጣው መግለጫ መክሰሱ ይታወቃል። የመንግስት ኮሙኒኬሽን አገልግሎት ነሐሴ 26 ባወጣው መግለጫ ህወሓት ዳግም ጀምሮታል ላለው ጦርነት ወደ ትግራይ የሚገባውን እርዳታ በመጠቀም ላይ መሆኑን አመልክቷል። የመንግስት ኮሙኒኬሽን በመግለጫው ህወሓት ወደ ትግራይ የሚላከውን እርዳታ ለተቸገረው ህዝብ እንዳይደርስ በተቃራኒው እርዳታው ለጦርነት እንዲውል ያደረገ በመሆኑ መንግስት እርዳታው ለተረጂው ህዝብ እንዲደርስና ትግራይ ውስጥ ምቹ ሁኔታ በመፍጠር ህዝቡን ከችግር የመከላከል ግዴታ አለበት ብሏል። የፌደራል መከላከያ ሰራዊትም ሰሞኑን በፌስቡክ ገጹ በሚያወጣቸው መረጃዎች በአሁኑ ጦርነት ሰበርኳቸው ባላቸው የህወሓት ምሽጎች ውስጥ የተገኘ ያለውንና የዩኤስአይዲ አርማ ያለበትን የእርዳታ ምግብ የሚያሳዩ ፎቶግራፎችን ለጥፏል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴንም ህወሓትን በእርዳታ ስርቆት በመክሰስ እነዚህን የመከላከያ ሰራዊት ፎቶግራፎች በትዊተር ገጻቸው አጋርተዋል። አምባሳደሩ በዚህ ትዊታቸው ህወሓት የእርዳታ ድርጅቶችን በመዝረፍ መወገዙ የሚታወቅ ነው ብለዋል። ዩኤስአይዲ ኢትዮጵያ ግን የእርዳታ ስርቆትን በማውገዝ በትዊተሩ ባጋራው ጽሑፍ በፌደራል መከላከያ ሰራዊት ስለወጡ ፎቶግራፎች ያለው ነገር የለም። ለትግራይ ህዝብ የሚቀርበውን የእርዳታ ምግብ ለታጣቂዎች ይጠቀማል በሚል በኢትዮጵያ መንግስት ለቀረቡበት ወንጀላዎች እስካሁን ከህዋት ወገን እየተሰጠ ቀጥተኛ ምላሽ የለም። ይሁን እንጂ ህዋት ከዚህ ቀደም የቀረቡበትን መሰሉን ጀላዎች ማስተባበሉ ይታወቃል። በሌላ ተያያዥ ዜና ዳግም ከተቀሰቀሰ 15ኛ ቀኑን የያዘው የሰሜን ኢትዮጵያ ጦርነት ምን ደረጃ ላይ እንደደረሰ ከህዋትም ሆነ ከፌደራል መንግስት ወገን በዝርዝር የተባለ ነገር የለም። የህዋት ቃል አቀባይ አቶ ጌታቸው ረዳ ዛሬ ጳጉሜ 2 በትዊተር ገጻቸው ባቀረቡት ክስ የኤርትራ ሰራዊት በተለያዩ ግንባሮች ጥቃት እየፈጸመ እንደሚገኝ ገልጸዋል። አቶ ጌታቸው እንዳሉት የኤርትራ ጦር በራማ ጾረና ዛላምበሳና ዳሎል ግንባሮች ጥቃት እየፈጸመ ነው። በተጨማሪም ከአዲግራት ከተማ ወጣ ያሉ አካባቢዎችን ቀኑን ሙሉ እየደበደበ ነው ያሉት አቶ ጌታቸው የትግራይ ኃይሎች በምዕራብ ግንባር ከኤርትራና ከኢትዮጵያ ጦር ጋር እየተፋለሙ ሁለት ሳምንታትን እንዳሳለፉም ገልጸዋል። ለአቶ ጌታቸው ክስ እስካሁን ከኤርትራ በኩል ቀጥተኛ ምላሽ አልተሰጠም። ሆኖም የኤርትራ ማስተዋቂያ ሚኒስትር የማነ ገብረ መስቀል በኤርትራ የሰዓት ለውጥ የማምጣት እቅድ አለው በማለት ህወሓትን ከሰዋል። አቶ የማነ ነሐሴ 13 2014 ዓ.ም ከህወሓት ሾልኮ የወጣ ባሉት ምስጢራዊ ሰነድ ላይ ህወሓት ዋና አላማው የፌደራል መንግስትን በወታደራዊ መንገድ ከስልጣን ማውረድ እንደሆነ በአጽንኦት ገልጿል ካሉ በኋላ የማተራመስ አጀንዳው በኤርትራም የሰዓት ለውጥ ማምጣትን ያጠቃልላል በማለት አክለዋል። ለዚህ አላማውም ከውጊያ በተጨማሪ የኢኮኖሚ አሻጥር እንዲሁም እንደ አልሸባብና ሸኔ ያሉ ቡድኖችን እንደሚጠቀምም ነው አቶ የማነ የገለጹት። ህወሓት በሰላም ድርድር ጉዳይ እየተሰማራው ለይስሙላና ለወታደራዊ ዝግጅት ጊዜ ለመግዛት መሆኑንም በዚሁ ሾልኮ የወጣ ባሉት ሰነድ ላይ ማስፈሩን አቶ የማነ አመልክተዋል። ይህንኑ ሰነድ በመጥቀስ በኢትዮጵያ የሚገኙ የአገር ውስጥ መገናኛ ብዙሃንም ባለፉት ጥቂት ቀናት መሰሉን ጀላዎችን አስተጋብተዋል። የህወሓት ቃል አቀባይ ጌታቸው ረዳ ሰሞኑን በሰጡት መግለጫ ወጣ የተባለው ሰነድ የድርጅታቸው እንዳልሆነ በመግለጽ አስተባብለዋል። በኢትዮጵያ መንግስት በኩል እየተካሄደ ካለው ጦርነት ጋር በተያያዘ ይፋዊ መግለጫ ከተሰጠ አንድ ሳምንት ሆኗል። ጠቅላይ ሚኒስትር አብይ አህመድ ደግሞ ጦርነቱ ዳግም ከተቀሰቀሰ በኋላ እስካሁን ስለ ጦርነቱ በይፋ ያሉት ነገር የለም። ይህ በእንዲህ እንዳለ ጦርነቱ እንዲቆምና የሰላም ጥረቶች እንዲቀጥሉ የምታደርገውን ዲፕሎማሲያዊ ጥረት የቀጠለችው ዩናይትድ ስቴትስ ይህን ጥረቷን ለማጠናከር የአፍሪካ ቀንድ ልዩ ልዑኳን ወደ ኢትዮጵያ መላኳን ካሳወቀች ቀናት ተቆጥረዋል። ይሁን እንጂ ስለ ልዩ ልዑኩ ማይክ ሃመር የኢትዮጵያ ቆይታ እስካሁን ከኢትዮጵያ መንግስትም ይሁን ከዩናይትድ ስቴትስ ወገን እየወጣ ምንም አይነት መረጃ ባለመኖሩ ስለ ጉብኝታቸው በዝርዝር የታወቀ ነገር የለም። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ወደ ኢትዮጵያ መምጣትና ያከናወኑትን ተግባራት በተመለከተ አስተያየት እንዲሰጡን ቪኦኤ ለህወሓትና የኢትዮጵያ መንግስት ጥያቄ አቅርቦ ከሁለቱም አካላት ምላሽ አላገኘም። ነገር ግን ማይክ ሃመር ትናንት ማክሰኞ ኢትዮጵያ እንደነበሩ የዘገበው የፈረንሳዩ የዜና ወኪል ኤኤፍፒ ልዩ ልዑኩ ከተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ሃና ሴሯቴቴ ጋር ከመገናኘታቸው ውጭ ዝርዝር መረጃ አለማግኘቱን አመልክቷል። የሰላም ጥረቶች እስካሁን ፍሬ ባያፈሩም ዩናይትድ ስቴትስ ኤርትራ ወደ ግጭቱ መግባቷን፣ ህወሓት ከክልል ውጭ የሚፈጽመው ጥቃትና የኢትዮጵያ መንግስት በትግራይ ክልል የሚፈጽመውን የአየር ጥቃት ጠቅሳ ማውገዟና ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቋ የሚታወቅ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲን። አድማጮች ቀደም ብሎ እንደተጠቆመው ስለ ልዩ ልዑኩ ማይክ ሃመር የኢትዮጵያ ቆይታ እስካሁን ከኢትዮጵያ መንግስትም ይሁን ከዩናይትድ ስቴትስ ወይም ከትግራይ ክልል አስተዳዳሪዎች በኩል በይፋ የወጣ ምንም አይነት መረጃ ባለመኖሩ ስለ ጉብኝታቸው በዝርዝር የታወቀ ነገር የለም። ይሁንና እንደደረሰን ሁሉንም እናቀርባለን። ወደ ተከታዩ ርዕስ ስንሻገር ወደ ወሎ ይወስደናል። እንደገና በተቀሰቀሰው የሰሜን ኢትዮጵያ ጦርነት ሳቢያ ከቆቦና አካባቢዋ የተፈናቀሉ በመርሳ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች በቂ የሰብአዊ ድጋፍ እየቀረበላቸው እንዳልሆነ በመግለጽ አማረዋል። ቅሬታው ተገቢ መሆኑን የገለጸው የሰሜን ወሎ አስተዳደር በበኩሉ ችግሩ የተከሰተው በአቅርቦት እጥረት ነው ይላል። አስቴር ምስጋናው ዝርዝሩን ይዛለች።
ወይዘሮ ዘሚኑርዬ በቆቦ ወረዳ ዙሪያ የምትገኘው ጉራ ወርቄ ቀበሌ ነዋሪ እንደነበሩ ይናገራሉ። የህወሓት ታጣቂዎች የቆቦ ከተማን ሲቆጣጠሩ 3 ልጆቻቸውን ይዘው በስደት ወደ መርሳ እንደመጡ ገልጸዋል። መርሳ ባሉት ትምህርት ቤቶች ተጠልለው እንደሚገኙ የሚናገሩት ወይዘሮ ዘሚ በአንድ ሳምንት ቆይታቸው በቂ የምግብ ድጋፍ እንዳልቀረበላቸው ይናገራሉ።
ትምህርት ቤት አለ፣ 4-5 ትምህርት ቤት ቦታ አለ። ያለ ወልፎ የተንጫጨን አንድ ቤት ሰማንያ ሰው ነና፣ ያው በቃ ጩኸቱም ጫጫታውም የጉር ነው። ምንም ነገር አፈጡነን። ያው ዱቄት ናት የለንም፣ ወላ የለንም። አንዲት ኪሎ የ25 ኪሎዋን ለ10 ሽንኩርና ሳውረስ ትነሰሱን ነው በኩባያ በመናምን ተጣቀው ነው ምንም ነገር የለም እንዴ አንዲት ሰለን ነው ተሰሱን ነው አልታጫን ተቆ ነው ምንተኛው እንጂ ሌላ ምንም ነገር የለም።
ሸዋዬ ባየ ከልጇና ከህቷ እንዲሁም ከሶስት እህቶቿ ጋር በቆቦ ዙሪያ ከመትገኘው አርዶም ቀበሌ ተሰዳ መርሳ ጊዜያዊ መጠለያ ጣቢያ እንደምትገኝ ትናገራለች። አሁን በመጠለያ ጣቢያው ውስጥ በችግር ውስጥ መሆናቸውንም ትገልጻለች።
ምንም ነገር የለም ግዳስ ምግብና አንድ ኬሽ ዶቄት ለሰባተው ለስንት ሰው ነው የሚሰጡት? 25 ኪሎ ማለት ሌላ ነገር የለኝም። አሉ ነፍሰጡርም አሉ ያረጅም አሉ እርሱዝማር በቃ ሁሉም ነገር አለ። ምግብ የለም ይሄው በቃ አካባቢ ሰው እንጀራ የሚያመጣው ነው እንጂ በመንግስት የተሰጠ ነው ያነ ዶቄት ብቻ ነው። የባንዶ ኩባያ የአንድ ሰው ሶስት ኩባያ እየተሰፈረ ማለት ነው። ኩባያ ስልሽ ደግሞ ሙጫይቱ ሚኬሪቱ እንትኒቱ ማለት ነው ትንሽቲቱ ማለት ነው። የሻይ መጠጣይቱ ኩባያ ቀንዳላት አለች አይደል በእንደዛ አይነት።
የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር በጦርነቱ ምክንያት ከቆቦ አካባቢ የተፈናቀሉ 150 ሺህ የሚጠጉ ሰዎች መኖራቸውን በቅርቡ መግለጻቸው ይታወሳል። በመርሳ ከተማ የሚገኙ 4 ትምህርት ቤቶችን በጊዜያዊ መጠለያ ጣቢያነት እየተጠቀሙ መሆኑን የተናገሩት አቶ አለሙ እስካሁን ወደ ጊዜያዊ መጠለያ ጣቢያው የመጡት 25 ሺህ ብቻ መሆናቸውን ጠቁመዋል። ሌሎቹ ተፈናቃዮች ወደ መጠለያው ያልመጡበት ምክንያትም መረጃ እጥረት ነው ብለዋል።
መርሳ ላይ ያለ ካምፕ መዘጋጀቱ ብዙዎቹ መረጃ ይኖራቸው በገጠር አካባቢ ያሉ አንዱ የገቡ እዚህ አይነት ኢንፎርሜሽን ጋር ተሰላለ ነው እና በምንቀርብባቸው አካባቢ ያሉትን መንገድ አካባቢ የምናገኛቸው ሰዎች ናቸው እያሰባሰብን እያስገባን ያለ ነው።
በመጠለያ ጣቢያው ውስጥ ያሉ ተፈናቃዮች በቂ የሰብአዊ ድጋፍ እንዳልደረሳቸው የገለጹት ትክክል መሆኑን ያረጋገጡት አቶ አለሙ ችግሩ ከመንግስት አቅም በላይ በመሆኑ ሌሎች ለጋሽ ድርጅቶች እጃቸውን እንዲዘረጉ ጥሪ አቅርበዋል።
ተፈናቃዮችን ያነሱት ነገር ትክክል ነው። ሁሉንም አድሬስ ማድረግ አልቻልንም። ግን አሁን የክልሉ አደጋ መከላከልና ከፌደራል ጋር የአደጋ ስጋትና ተቋም ጋር ነገና ነገ ወደ አጠቃላይ የተወሰኑ ነገር ያለንን ሪሶርስ ለመላክ እንሞክራለን። ቢሆን ግን በመንግስት ብቻ የሚሸፈን አይደለም። አሁን ስታይ ተፈናቃው በጣም እየጨመረ ነው። የሚመለከተው ባለድርሻ አካላት ለዚህ ደራያ ህዝብ ሲንግግም ይዘረጋለት የሚል እንትን አለ።
ወይዘሮ ዛሚ እንዳስረዱት የተፈናቃዮቹ ችግር የእርዳታ አለመኖር ብቻ አይደለም። እርሳቸው አሁን ከሚኖሩበት መርሳ ጊዜያዊ መጠለያ ጣቢያ በቅርብ ርቀት ጦርነት እየተካሄደ በመሆኑ በሚሰሙት የከባድ መሳሪያ ድምጽ እየተረበሹ መሆኑንና ስጋት እንደፈጠረባቸውም ያስረዳሉ።
ጣት አካባቢ ማርገሻውን 3 ሰዓት 4 ሰዓት የተንደቀደቀ ቆየ። አሁን ደወለ ትንሽ ዝም ብሏል።
ምንድን ነው የምትሰሙት?
ከባድ ነው። ከባድ መሳሪያ ዋና ከባድ ነው። በርቀት የሚወረወረው ያው ስንት ኪሎ የሚወረወረው ትልቁ አየር የነገጥረ ነው ማለት ይወሩና አሁን ይመጣሉ። ከተማው በጋራው እያሉ ነው ያው አየር የነገጥረ እንድቁጥም እናቸው እያለ ማልቀት ነው። እዞቹ መልጠቀፍ ነው እኛም ማልቀት ነው። የቀረብን በበረሃ ቦታን የገቡትንም አሉ። ያው ዛሬ እንወጣለን ነገ እንወጣለን በጭበት ነው ያለ ነው። ልጆቻችን ራሱ የኔ ልጅ አንዲቋ አሁን አይምሮችን በስ ተይዛ አጅ እንደዘርታ ዋአተው ልኝ አሳከምኳቱ ምንም ነገር የለም ገና ተባባሉ።
የራያ ቆቦ ወረዳ ጤና ጥበቃ ጽህፈት ቤት የህብረተሰብ ጤና አገልግሎት ምላሽና መልሶ ማቋቋም ባለሙያ እንደነበር የሚናገረውና አሁን በደሴ ከተማ የሚገኘው በላይሁን አባተ በመርሳ ጊዜያዊ መጠለያ ጣቢያ ከጓደኞቹ ጋር የጤና አገልግሎት ለመስጠት እየተዘጋጀ እንደሆነ ነግሮናል።
ምናምን ኮርናን ከቤቻ ነዝና የህብረተሰብ አስተባባሪዎች ክላሶችን አመቻችተን አሁን ከመርሳ ጤና ጥበቃ ጽህፈት ቤትና ከመርሳ ሆስፒታል ግባቶችን አሟልተን ከነገ ጀምሮ የህክምና አገልግሎት ለመስጠት ነው። ያው ጉፍ ቃል ለመስጠት ነው አለ የመንግስት ሰራተኛ ብንሆንም
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ ያሱ መስፍን በክልሉ በተለያዩ ጥቃቶች ምክንያት የተፈናቀሉ ከ8 ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ገልጸው ከነዚህ ውስጥ ከ5 ሚሊዮን በላይ ለሚሆኑት የፌዴራል መንግስቱ ድጋፍ እንደሚያደርግ በቅርቡ እንዳሳወቀ ተናግረዋል። የፌዴራል መንግስቱ ድጋፍ ማድረግ ሲጀምርም ቅድሚያ የሚላከው ሰሞኑን በጦርነት ምክንያት ተፈናቅለው በሰሜን ወሎ አካባቢ ለሚገኙ ዜጎች መሆኑንም ቃል አቀባዩ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ገልጸው ነበር። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ዛሬ ጳጉሜ 2014 ነው። ለአያሌ ኢትዮጵያውያን መከራ ያልተለየውና ፈተና የበዛበት 2014 ሊሰናበትና 2015 ልንቀበል ጥቂት ቀናት ናቸው የቀሩት። እንግዲህ ቀናት ናቸውና የቀሩት እንኳን አደረሳችሁ ለማለት ብዙ የቀደም አይመስለኝም። እየተገባደደ ያለው የ2014 ዓመተ ምህረት በተለይ ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበር የገለጹ የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያን የፊታችን እሁድ የሚጀምረውን ይህን አዲስ ዓመት የተሻለ እንደሚሆንላቸው ተስፋቸውን ገልጠዋል። አዲሱ የ2015 ዓመተ ምህረት የሰሜን ኢትዮጵያው ጦርነት ሰላማዊ ልባት የሚያገኝበት እንዲሆንም ምኞታቸውን ያንጸባርቁም አሉ። ሌሎች ደግሞ በአስቸጋሪ ሁኔታ ውስጥም ቢሆን የተሳኩ ያሏቸውን የህዳሴው ግድብ ሙሌት የመሳሰሉ ክንውኖች በአዎንታዊነት ጠቅሰዋል። ኢትዮጵያውያን አዲሱን የ2015 ዓመተ ምህረትን ለመቀበል እየተዘጋጁ ባሉበት መሰንበቻውን በተከታታይ ያሮጌውን 2014 ግምገማቸውንና ለ2015 ያላቸውን ምኞትና ተስፋ እንጠይቃለን። ለዛሬም ታዲያ ከሐዋሳ ነው የምንጀምረው። ዮናታን ዘብዲዮስ ነው ቀዳሚውን ያሰናዳልን ነው።
የሐዋሳ ከተማ ነዋሪና በሐዋሳ ዩኒቨርሲቲ የውጭ ቋንቋዎች ትምህርት ክፍል የእንግሊዝኛ ቋንቋና ስነ ጽሑፍ መምህር ዶክተር ተሾመ መንገሻ ሊጠናቀቅ ቀናት የቀሩት 2014 ዓ.ም በአብዛኛው አሉታዊ ባሏቸው ሁኔታዎች የተሞላ መሆኑን ነው የሚናገሩት።
2014 ዓመት ለሀገራችን በጥቅሉ እንደው ስናየው ጥሩ አይደለም። ምክንያቱም አንደኛ የኢኮኖሚ ቀውስ፣ የገንዘብ አለመግዛት መቻል፣ የኑሮ መወደድ በተለይም በከተሞች አካባቢ በብዛት ተንሰራፍቶ ይታያል። ይሄ ህዝብንም ሆነ እኔንም ጨምሮ ቅሬታ የፈጠረ ጉዳይ ነው እና የኢኮኖሚ ጉዳዮች፣ የኢኮኖሚ አለመረጋጋት ያለ በዚህ ከዚህ በተጨማሪ በሰሜኑ የሀገራችን ክፍል ያለውን ጦርነትም እንደዚሁ የራሱን አሻራ ጥሎ ያለፈና አሉታዊ ተጽዕኖ ያሳደረ ነው እና ሄዶ ከጦርነቱ ጋር የተያዘ ነው ኢኮኖሚም ቢሆን እና እነዚህ ነገሮች በሀገራችን ላይ ከፍተኛ ቅሬታንና ከፍተኛ ሀዘንን ጭምር የፈጠሩ ጉዳዮች ናቸው።
የምስራች ዘውግ በበኩሏም አመቱ እሷንም ጭምር ያሳዘነ እንደነበር ተናግራለች።
እነት ለመናገር ያው 2014 ላይ ሁላችንም በአገር ደረጃ ያው በጣም ያዘንበትና አንዳንድ ደግሞ በዛውም ልክ ደግሞ ያዘንበትም ነገር እንዳለ ሆኖ ያው ደግሞ አገራችንን ደግሞ በሰላም ረገድ አንድ ላይ ሆነን በአንድነት ያስቀጠልነውም ነገር አለ። ግን እንዳይደገም ያው እኔ የምፈልገው እንደኔ እንደ ሀገር ምንድነው እኔ ኃላፊነቴ ለሀገር የሚለውን ነገር በራሴ መወጣት ፈልጋለሁ። 2014 ላይ የተደረገውን ነገር ጅስ 2015 ላይ እንዳይደረግ በሚለው ማለት ነው።
አቶ አድማሱ እርሰሙም የቀደሙትን ሐሳቦችን ነው የሚያንጸባርቁት።
እንደ ኢትዮጵያ አጠቃላይ የታዩ ብዙ አይነት መጥፎ ነገሮች አሉ። በዛው ልክ አንዳንድ የሚያስደስቱ ነገሮችም አሉ። ፖለቲካሊ ፖለቲሳይዝ እናረጋቸው የህዳሴ ግድብ ሶስተኛ ዙር የውሃ ሙሌት እንደ ጥሩ ጎን የሚታይ ነው። ከዛ ውጪ ብዙ አንዳንድ ከኑሮ ውድነት አንጻርም ከጦርነቱ ከሶስተኛ ዙር ጦርነትም የተጀመረ ሶስተኛ ዙር ጦርነትም ተነሳ እዛ ላይ ከዚህ አንጻር የተለያዩ ተስፋ የሚያስቆርጡ ነገሮችም የታዩበት አመት ነው ብዬ ነው እኔ በኩል አስተያየት መስጠት እንፈልገው።
አመቱ እንዳስደነግጣቸው ማለቁን የተናገሩት ደግሞ ሌላ የሐዋሳ ከተማ ነዋሪ የሆኑት ወይዘሮ ትግስት ሰሙ ናቸው።
2014 ዓመተ ምህረት ብዙ ያስደነገጡ ነገሮችን ያየንበት ዓመተ ምህረት ነው። ለምሳሌ በዚህ በጦርነቱ ጉዳይ ያለው ነገር በጣም አሳሳቢ፣ በጣም የብዙዎች ህይወት ያለቀበት እና አሁንም ደግሞ በድጋሚ ጦርነቱ ተመልሶ ሰላምን ትተው ወደ ጦርነት የገቡበት መንገድ ነው ያለው። እግዚአብሔር ይሄንን ጦርነት አሳልፎ መልካም ነገርን እንድናይ መልካም ነገርን እንድንሰማ መጪው 2015 ዓመተ ምህረት የሰላም የፍቅር የጤና እንዲሆንልኝ ለመላው ኢትዮጵያ ህዝብ እመኛለሁ።
የሐዋሳ ዩኒቨርሲቲው ዶክተር ተሾመ መንገሻ በጎ የሚሏቸው ክንውኖች እንደነበሩ ማስረድቷል።
ባጭር ጊዜ ከናወናል ተብሎ ያልተጠበቀው የህዳሴው ግድብ መጠናቀቁ ትልቅ ድላችን ነው። ሁለተኛ እንግዲህ ትልቅ መንግስትንም ሆነ መላውን ህዝብ የሚያስመሰግን ተግባር ነው። አንድ ያ የሚያስመሰግን እንትን ነው። ሁለተኛ ከጸጥታው አኳያ በየውጭ ተንኳሾችን በተለይም ባልሸባብ ላይ የተወሰደው እርምጃ የሚያበረታታ ነው። ሶስተኛ እንደገና ለመጥቀስ በዚህ በ2014 ኮቪድ ራስ ተቆጣጥረን መዘዙ ራስ ወደዚህ ሳይሻገር መቅረቱ ራሱ ትልቅ እንደው የሚያሸልም እንትን ነገር ነው።
አቶ ሰይድ ኢማም አመቱ ሁለት የተለያየ መልክ ነበረው ብሏል። አወንታውና አሉታው በሚል የሚገለጽ አቶ ሰይድ በ2015 ዓመተ ምህረት የጦርነት ወሬ መስማት እንደማይሹ ይናገራሉ። አመቱም ካለፈው ስህተቶቻችን ተምረን የምናልፍበት መሆን አለበት ነው የሚሉት።
ቅራኔ አይኖር አይደለም አስተምሮ ሊያልፍ የሚችለውን አይነት ሰላማዊ የሆነ ቅራኔ አለ። እነዛ ነገሮች እኔ እንጃ ጦርነት ማይኖር ደስ ይለኛል። ለኔ የሰው ህይወት ማይሞት መሞት አይቀርም። ማንም ሰው ይሞታል፣ ጊዜውን ጠብቆ ይሞታል። ግን ሞትን አናቆምም፣ ግን በጦርነት አይሆንም።
የምስራች ዘውገ በበኩሏም 2015 ዓመተ ምህረት በተለይ ወጣቶች ከሐሰተኛ ወሬ እንዲሁም ከጥላቻ አስተሳሰብ የሚወጡበት እንዲሆን ምኞቷ መሆኑን ተናግራለች። እሷም ኃላፊነቷን እንደምትወጣ ማብራርታለች።
ሶሻል ሚዲያ ላይ የሚደረጉ ውሸት የሆኑ ነገሮችን እውነት በማስመሰል በወሬ ደረጃ በማስፋፋት ሊሆን ይችላል። ያን ነገር ግን በመቅረፍ የሀገርን ሰላም በመናገር እንዲሁም ደግሞ ለሀገር ሰላም ተክተን በመስራት 2015ን የኛን ጥረት ሀገር ስለምትፈልግ ማለት ነው።
ዶክተር ተሾመም የሰሜኑ ጦርነት ቆሞ የኢትዮጵያ ህዝብ የሰላም አየር እንዲተነፍስ እንደሚመኙም ገልጿል።
በተቃራኒ ኃይሎች መካከል የሚደረጉ ውይይቶች ለሀገር አስበው ከራሳቸው በላይ ለሀገርና ለቀጣይ ትውልድ አስበው ያ ተጠናቆ ሁላችንም ሰላምን እንድናገኝ ሰፊ ምኞቴ አለ።
ከጦርነቱ ከመፈናቀልና ከንጹሃን ግድያ በተጨማሪ ህዝቡን ሲያስጨንቅ የከረመው የኑሮ ውድነት ነው ያሉት ወይዘሮ ትዕግስት በአዲሱ ዓመት ይህ እንዳይሆን ምኞታቸውን ገልጿል።
ህዝብ ሀገርን ብሎ ነው እያሳለፈና እየተሻገረ ያለው እንጂ የኑሮ ውድነቱ በጣም ከባድ ነው። በጣም በፊት ከነበረው ዛሬ የምትገዛቸው ነገሮች ሁሉ በጣም ደብል የጨመሩ ከዛ በላይ የጨመሩ ናቸው። ግን ሀገር ነውና ሀገር ምን ላይ እንዳለች ታስባለህ። ያንን እንደ ሁኔታው ለመሻገር ትሞክራለህ።
አቶ አድማሱ 2015 ዓመተ ምህረት የተሻለ ይሆናል ለምን ተስፋ መሰንቃቸውን ተናግሯል።
ጥሩ የተሻለ አመት ይሆናል። አሁን 2014 ላይ ያሳለፍናቸው ብዙ እንትኖች አሉ። እንዳይደገም የምንፈልጋቸው ነገሮች አሉ። የጦርነቱ ኑሮ ውድነቱ ሁሉ ነገር አብቅቶ 2015 በጣም ብሩህና ኢትዮጵያ ወደ ከፍታ ማማ የምትወጣበት አመት ይሆናል ብለን ተስፋ የምናረገው ነው።
አቶ ሰይድ ኢማም ደግሞ የጥንቱ ያሉት የኢትዮጵያውን አንድነት እንዲመለስ መሻታቸውን ገልጸዋል።
አብረው ታሳድገውት ይዘውት የመጡት ባህላዊ አስተሳሰባቸውን ይዘው እያንዳንዱ ችግርም ቢኖር ተውጦ አንድነታቸውን በአንድነት እንዲኖሩ ነው የምፈልገው ነው።
ኢትዮጵያውያን ሊጠናቀቅ ቀናት የቀሩትን 2014 ዓመተ ምህረትን ሸኝተው አዲሱን 2015 ዓመተ ምህረትን ሊቀበሉት በጣት የሚቆጠሩ ቀናት ናቸው የቀሩት። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ዮናታን እንዳለው በጣት የሚቆጠሩ ቀናት ናቸው ለአዲሱ ዓመት የቀሩት። ቀደም ብለን በመግቢያችን እንደጠቆምነው ታዲያ ከተለያዩ አካባቢዎች የአድማጮቻችንን አስተያየቶች ያካተቱ ቅንብሮች በተከታታይ መሰንበቻውን እናሰማለን። አድማጮች አሁን ለምሽቱ ከያዝናቸው ዘገባዎች የመጨረሻው ወደ አንድ ዓለም አቀፍ ርዕሰ ጉዳይ ነው የሚወስደን ነው። በሐምሌ ወር ስልጣናቸውን የለቀቁትን ቦሪስ ጆንሰንን ተክተው ሊዝ ትረስ የእንግሊዝ ጠቅላይ ሚኒስትር ሆነው ተመርጠዋል። ዘጋቢያችን ሄንሪ ሪጅዌል ከለንደን ያደረሰን ዘገባ እንደሚያመለክተው ትረስ ቀደም ሲል በውጭ ጉዳይ ፖሊሲያቸውና በሩሲያና እንዲሁም በቻይና ጉዳይ ጠንካራ አቋም በመያዝ የሚታወቁ ሲሆን አሁን ግን በቅድሚያ የሀገር ውስጥ ፈታኝ ጉዳዮች ከፊታቸው ተደቅነዋል ይለናል። ስምኝሽ የቆየ እንደሚከተለው አሰናድተዋለች።
ባህላዊ ስርዓቶችና አከባበሮች በማያጧት እንግሊዝ ዛሬ የለውጥ ቀን ነው። ማክሰኞ ዕለት ተሰናባቹ ጠቅላይ ሚኒስትር ቦሪስ ጆንሰን ንግስት ኤልሳቤጥ ሁለተኛ በሚኖሩበት ስኮትላንድ የሚገኘው መኖሪያ ቤት ተገኝተው መልቀቂያቸውን አስገብተዋል። 96 ዓመት እድሜ ባለጸጋ የሆኑት ንግስት በጤና ችግር ምክንያት ወደ ለንደን መጓዝ አልቻሉም። ከጥቂት ሰዓታት በኋላ ደግሞ ሊስትረስ ተመሳሳይ ጉዞ በማድረግ አዲስ መንግስት መመስረት እንዲችሉ ለንግስቲቱ ጥያቄ አቀርበዋል። ትረስ በንግስት ኤልሳቤጥ የተሾሙ 15ኛዋ ጠቅላይ ሚኒስትር ናቸው። ትረስ ወደ ለንደን ከተመለሱ በኋላ በቴሌቪዥን መስኮት ቀርበው ለህዝብ ባደረጉት ንግግር ይህን ብለዋል።
We now face severe global headwinds.
ሩሲያ በዩክሬን ላይ በከፈተችው አስቀያሚ ጦርነትና ኮቪድ-19 ጥሎት በሄደው ጠባሳ ምክንያት ሁላችንም የተነከረ ዓለም አቀፍ ተግዳሮቶች ተጋርጠውብናል። ከአጋሮቻችን ጋር አንድ ላይ ሆነን ግን በዓለም ዙሪያ ለሚኖር ነጻነትና ዲሞክራሲ እንቆማለን።
ቻተም ሃውስ የተሰኘ የጥናት ተቋም ዋና ዳይሬክተር የሆኑት ጆን ካፍነር ግን የትኛውም የፖለቲካ ጫጉላ ጊዜ ባጭር የሚቋጭ ነው ይላሉ።
90% of her time is going to have
90% የሚሆነውን ጊዜያቸውን የሚይዘው በአሁን ወቅት እዚህ ያለውን የሀገር ውስጥ አጀንዳ እንደ ኢኮኖሚ ቀውስ፣ አድማ፣ የጤና አገልግሎት ቀውስ፣ ለኃይል አቅርቦት የሚጠይቅ ከፍተኛ ክፍያ እና ምናልባት ሊደርስ የሚችል ማህበራዊ አለመረጋጋትን ማስተናገድ ነው።
የታክስ ቅነሳ ለማድረግ ቃል ከመግባት በተጨማሪ ትረስ የኃይል አቅርቦት ክፍያን ለማቀዛቀዝ እስከ 150 ቢሊዮን ዶላር ሊያወጡ እንደሚችሉ ተዘግቧል። በተጨማሪም ለመከላከያ ሰራዊት የሚሰጠውን በጀት ከሀገሪቱ አጠቃላይ ምርት ገቢ 3% በሚሆን መጠን ለማሳደግ ቃል የገቡ ሲሆን ይህም 180 ቢሊዮን ዶላር እንደሚያወጣ ይገመታል። ይህ በእንዲህ እንዳለ ትረስ ለዩክሬን ወታደራዊና ሰብአዊ ድጋፍ መስጠታቸውን እንደሚቀጥሉም ገልጸዋል።
በዩክሬን ዶብሪ ይዝናይሙ ወና ዘብጅዲ ቡላ ናስቪትሊ ስቶርኒ ዩሮፔስኪ
እዚህ ዩክሬን ሁላችንም እናውቃቸዋለን። ሁልጊዜም በእውቀት ከመመረው የአውሮፓ ፖለቲካ ወገን ናቸው። ህዝባችንን ለመጠበቅና የሩሲያን አፍራሽ ትረት ለመጣል አብረን ሆነን ብዙ እንደምንሰራ አምናለሁ።
ሮያል ዩናይትድ ሰርቪስ በተሰኘው ተቋም የሚሰሩት ኔል ሜልቪን በበኩላቸው አስተያየት ሲሰጡ
በእርሳቸው የጠቅላይ ሚኒስትርነት ዘመን ቻይና ለእንግሊዝ ስጋት እንደሆነች ተደርጋ ነው የተቀመጠችው።
ትረስ በተጨማሪ ጆንሰን በብሬግዚት ስምምነት ውስጥ ሰሜናዊ አየርላንድን በሚመለከት ከአውሮፓ ህብረት ጋር የተፈራረሙበትን ቁልፍ ጉዳይ እንደሚሽሩት ገልጸዋል።
The worst case scenario is a full-blooded
የመጨረሻው የከፋ ነገር የሚሆነው መጠነ ሰፊ የሆነ የንግድ ጦርነት በ27 የአውሮፓ ሀገራትና እንግሊዝ መካከል ማካሄድ ነው። በየትኛውም ሁኔታ ውስጥ ቢሆን ይሄ ትልቅ ውርቀት ነው። የእንግሊዝ ኢኮኖሚን አሳሳቢ ሁኔታ ውስጥ መከተተ ሰዓት ውስጥ ነዳጅ እንደማርከፍከፍ ነው።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በትዊተር ገጻቸው ለትረስ የእንኳን ደስ አሎት መልእክት ያስተላለፉ ሲሆን ከእንግሊዝ ጋር የበለጠ የተጠናከረና ልዩ ግንኙነት እንዲኖራቸው ተስፋ እንደሚያደርጉ ገልጸዋል።
አሜሪካኖች በተለይ ደግሞ የባይደን አስተዳደር በእንግሊዝና በአውሮፓ ህብረት መካከል ምርጫ ላለማድረግ ትልቅ ጥንቃቄ ያደርጋሉ። በእውነት የሌለ ምርጫ አድርገው ነው የሚቆጥሩት።
የፖለቲካ ተንታኞች እንደሚሉት አዲስ የተሾመ ጠቅላይ ሚኒስትር ስልጣን ሲረከብ ይህን ያህል መጠን ያለው ተግዳሮት ሲያጋጥመው እምብዛም አይታይም። በሄነሪ ሪጅዌል ላይ ቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምኝሽ የቆየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ እንዘልቃለን። በኢትዮጵያ የሰዓት አቆጣጠር አሁን ከምሽቱ 2:38 ነው። ቀዳሚው ለዚህ ክፍል ዲሞክራሲ በተግባር የቅርብ ጊዜውን የዩናይትድ ስቴትስ የፖለቲካ ጉዳዮች ይመረምራል። ዲሞክራሲ በተግባር በምሽቱ ቅንብሩ የአሜሪካ የምርመራ ቢሮ FBI የቀድሞ ፕሬዝዳንት ዶናልድ ትራምፕ ቤት ድንገት ከበረበረ አንድ ወር ተቆጠረ። ፓልም ቢች ፍሎሪዳ የሚገኘው ቆንጆ ቤቴ በርከት ባሉ የፌዴራል ምርመራ ቢሮ ሰዎች ተወሮ ተይዟል ብለው ነበር ትራምፕ በእለቱ። ከመንግስት አካላት ጋር ትብብር ካሳየው በኋላ ቤት የመረሩ አስፈላጊና ተገቢ አይደለም ሲሉ አክለዋል። እንግዲህ ይህን ምንሻ በማድረግ የተለያዩ ከጉዳዩ ጋር የተያያዙ ጭብጦችን አዛምዶ እንግዱ ወልዴ ለምሽቱ ዲሞክራሲ በተግባር እንደሚከተለው አሰናድቷል።
የአሜሪካ የምርመራ ቢሮ የቀድሞው ፕሬዝዳንት ዶናልድ ትራምፕን ቤት ድንገት ከበረበረ አንድ ወር ተቆጠረ። ፓልም ቢች ፍሎሪዳ የሚገኘው ቆንጆ ቤቴ በርከት ባሉ የፌዴራል ምርመራ ቢሮ ሰዎች ተወሮ ተይዟል ብለው ነበር ትራምፕ በእለቱ። ከመንግስት አካላት ጋር ትብብር ካሳየው በኋላ ቤቴን መውረሩ አስፈላጊና ተገቢ አይደለም ሲሉ ማክለዋል። በአመቱ መጀመሪያ ላይ የብሔራዊ መዛግብት አስተዳደር ከፍተኛ ሚስጥር ጭምር የያዙ 15 ካርቶን ሰነዶችን በትራምፕ መኖሪያ ቤት ካገኘ በኋላ ጉዳዩን ለፍትህ መስሪያ ቤቱ ሹክ ብሏል። ትራምፕ እነዚህን ሰነዶች ለብሔራዊ መዛግብት አስተዳደር ቢመልሱም መርማሪዎች በመኖሪያ ቤታቸው ባደረጉት ምርመራ ያልተመለሱ ዶሴዎችን በካዝና ውስጥ አግኝተዋል። በእንደ አውሮፓውያን አቆጣጠር 1978 የወጣውና ፕሬዝዳንታዊ መዛግብትን የሚመለከተው ደንብ እንደሚገልጸው ፕሬዝዳንቶች በሥራቸው አጋጣሚ እጃቸው የሚገባው መዛግብት የሕዝብ ንብረት በመሆናቸው ወደ ብሔራዊ መዛግብት አስተዳደር ገቢ መደረግ አለባቸው። ከሁለት ዓመት በፊት በተደረገው ምርጫ ስልጣናቸውን የተነጠቁት ትራምፕ ነጭን ቤተ መንግሥት ሲለቁ ሚስጥራዊ ሰነዶችን ወስደው ፍሎሪዳ ወደሚገኘው ቅንጡ ቤታቸው ደብቀዋል። የፌዴራሉ ምርመራ ቢሮ ባለፈው ወር ባደረገው ድንገተኛ ፍተሻ ምስጢርና ከፍተኛ ምስጢር የሚል ምልክት የተደረገባቸው በመቶ የሚቆጠሩ ገጾች ያሏቸውን 13 ካርቶን ዶሴዎች አግኝቷል። የፍትህ መስሪያ ቤቱ በትራምፕ እጅ ተገኝቷል የተባሉ ምስጢራዊ ዶሴዎችን ከመመረመሩ በተጨማሪ በፈረንጆቹ ጥር 6 2021 የተፈጸመውን የምርጫ ውጤት ለመገልበጥ የተደረገውን ሙከራም በመመርመር ላይ ነው። የአሜሪካ ምክር ቤት አንድ ኮሚቴ በማቋቋም ካለፈው የካቲት ወር ጀምሮ ምስክሮችን ሲያደምጥ ቆይቷል። የትራምፕ አስተዳደር ውስጥ ይሰሩ የነበሩ ባለስልጣናት ሳይቀሩ በቀድሞ አለቃቸው ላይ መስክረዋል። ከነዚህ ሁለት ምርመራዎች በተጨማሪ በእንደረፈን አቆጣጠር 2024 ለመጪው ፕሬዝዳንትነት ምርጫ እንደገና ለመወዳደር በሚሹ ዶናልድ ትራምፕ ላይ እየተካሄደ ያለ ሌላ ሶስተኛ ምርመራ አለ። ጆርጂያ ግዛት በሚገኙ አቃቤ ሕግ በመካሄድ ላይ ያለው ይህ ምርመራ ምርጫ ለማጭበርበር በማሰብ ሰዎችን ትብብር ጠይቀዋል በሚል ነው። ነገሩ እንዲህ ነው። ባለፈው በተካሄደው ምርጫ ወቅት ቆጠራው በመካሄድ ላይ ያለ ፕሬዝዳንቱ ስልካቸውን አንስተው በመደወል የጆርጂያ ግዛት የምርጫ ከፍተኛ ባለስልጣንን 11780 ድምጾችን ፈልገው እንዲጨምሩላቸው ጠየቁ። የዚህ ስልክ ንግግር ተቀርቶ የነበረ በመሆኑ በኋላ ይፋ ተደርጓል። 11780 ያሉትም ባይደን ያሸነፉበትን ድምጽ ብዛት በአንድ ለመብለጥና ጆርጂያን ለማሸነፍ ነው ተብሏል።
So look, all I want to do is this. I just want to find
ብበል ይህን ነው ማድረግ የምፈልገው። 11780 የመራጭ ድምጾችን ማግኘት ፈልጋለሁ። አሁን ካለን በአንድ የሚበልጥ ማለት ነው። ምክንያቱም የግዛቱ ምርጫ አሸንፈናል። የግዛቱ ምርጫ ማሸነፋችንም ለሀገራችን የሚበጅ ነው። ስህተታቸውን ለማመናቸው ወይም በፈለከው ስም ልጠራው ትችላለ። የመራጩን ድምጽ ቁጥር እንደገና ብናየው እንደማስበው ማሸነፋችን ግልጽ ነው። አሳምረን ነው ጆርጂያ ላይ ያሸነፍነው። ምክንያቱም ቢያንስ 2 ወይም 3 ከ250,000 እስከ 300,000 የሚደርሱ የመራጮች ድምጽ ሚስጥራዊ በሆነ መንገድ ወደ ድምጽ ሳጥኑ ተጨምረዋል። አብዛኛውም ፉልተን አውራጃ ውስጥ ነው የተፈጸመው። በሚገባ ቁጥጥር አልተደረገበትም። እንደሚመስለኝም ፊርማዎቹን እንደገና ብታጣሩ ቢያንስ 200,000 የሚሆኑ የተጨበረበሩ ፊርማዎች ታገኛላችሁ። ዋናው ጉዳይ ቁጥሩን ብትደምሩት 300,000 የተጨበረበሩ ድምጽ የተሰጠባቸው ወረቀቶች ታገኛላችሁ። ሌላው ደግሞ ይህ እንኳን እውነት ሊሆንም ላይሆንም ይችላል። በፉልተን አውራጃና ሌሎችም አካባቢዎች ዛሬ ጠዋት የሰማነው ነው። ድምጽ የተሰጠባቸውን ወረቀቶች እያቃጠሉ ነው። እየቀደዱ በመጣል ላይ ናቸው። ለቁጥራ የሚሉትም ቁሳቁሶች በመንቀል ላይ ናቸው። መሳሪያዎቹ መቀየራቸው ህገወጥ ድርጊት ነው። ቀደውታል ነው የተባለው። 3 ፓውንድ 300,000 ፓውንድ የሚመዝን የድምጽ መስጫ ወረቀት ነው የቀደዱት። ይህ ዛሬ የደረሰ ሪፖርት ነው። እናም አሳዛኝ ሁኔታ ነው።
በጆርጂያ ግዛት የሚገኝ አቃቤ ሕግ ይህን የድምጽ ማስረጃ ይዞ ለትራምፕ ሶስተኛ የሆነውንና በመንግስት የሚደረግ ምርመራን በማካሄድ ላይ ነው። ትራምፕ ነጭን ቤተ መንግስት ሲለቁ ሚስጥራዊ ዶሴዎችን ፍሎሪዳ ወደሚገኘው ቤታቸው ወደወሰዱበት ጉዳይ ሲመጣ ባለፈው ሳምንት ይፋ ከሆነውና የፍትህ መስሪያ ቤቱ ባስገባው የክስ ፋይል ላይ ተያይዘው ከቀረቡት ፎቶዎች አንዱ ምስጢር የሚል ምልክት የተደረገባቸው ሰነዶች ወለሉ ላይ ተበትነው ይታያሉ። ቪኦኤ ያነጋገራቸው ባለሙያዎች እንደሚሉት ሰነዶቹ ምስጢር የያዙ መሆናቸውን ፎቶዎቹ ከበቂ በላይ አሳይተዋል። ኪምበርሊ ዌሊ በአሜሪካ ዩኒቨርሲቲ የህግ ፕሮፌሰር ናቸው።
These are documents from the photo that it's clear as crystal based on the markings on the outside.
ፎቶ ጥርት አድርጎ በግልጽ እንደሚያሳየው በሰነዶቹ የውጭ ሽፋናቸው ላይ በተደረገው ምልክት መሰረት እነዚህ ዶሴዎች ምስጢራዊ መረጃ የያዙ ናቸው። በዚህ ላይ ምንም ጥርጥር የለም። ትራምፕ የሚሉት ምስጢራዊነታቸው እንዲያበቃ አድርጋለሁ ነው። ነገር ግን ምስጢራዊነታቸው ማብቃቱን የሚገልጽ ምልክት አልተደረገባቸውም። ያ በግልጽ ካልተቀመጠ ምስጢራዊ ነው አይደለም የሚለውን ሰው ማወቅ አይችልም።
ባለፈው ሰኔ አንድ ትራምፕ ጠበቃ በቀድሞ ፕሬዝዳንት እጅ ያሉ ዶሴዎችን በሙሉ ለመንግስት ተመልሰዋል ካሉ በኋላ እኒሁ ጠበቃ መልሰው የፌደራል ምርመራ ቢሮ ሰዎች ዶሴዎችን እንዳያዩ ለመከላከል በመሞከራቸው ምርማሪዎቹ ምናልባት የቀረ ሳይኖር አይቀርም በሚል የትራምፕን መኖሪያ ድንገት ፈትሸዋል። የትራምፕ ጠበቃ ነገሩን ለመሸፋፈን መሞከራቸው ለርሳቸውም ሆነ ለትራምፕ አደገኛ መሆኑን በብሔራዊ ጸጥታ ጉዳይ ላይ የጠበቃ የሆኑት ብራድሊ ሞስ ይናገራሉ።
What made this worse, the reason that I think this will result in an indictment, was the resistance, was the concealment.
ጉዳዩን የከፋ የሚያደርገውና እንደሚመስለኝም በወንጀል ጥፋተኛ ሊያስብል የሚችለው እንዳይታይ ለመከላከል መሞከራቸው መደበቃቸው ማደናቀፋቸውና በማላላጎ መኖሪያ ቤታቸው ውስጥ ያስቀምጧቸው ዶሴዎች ቦታ መቀያየራቸው በሰኔ ወር ለኤፍቢአይ ተጨማሪ ሰነድ የለም ብለው ምለው መናገራቸውና ኤፍቢአይ ግን የትራምፕ ሰዎች የደበቋቸውን ተጨማሪ ዶሴዎች ማግኘቱ ናቸው።
ባለፉት ጥቂት ሳምንታትና ወራት ወደ ተከሰቱት ጉዳዮች እንመለስ። የፌደራሉ ምርመራ ቢሮ ባለፈው ወር ባደረገው ድንገተኛ ፍተሻ ከፍተኛ ምስጢር የያዙ ዶሴዎች እንዳገኘ ሲገልጽ ትራምፕ በበኩላቸው ዶሴዎቹን ከምስጢራዊነት ወደ ተራ ፋይል ደረጃ እንደመደቧቸውና በአስተማማኝ ካዝና ውስጥ እንዳስቀመጧቸው ተናግረዋል። ቤታቸው በመንግስት ሰዎች በተፈተሸ ማግስት አጋጣሚውን በመጠቀም ትራምፕ ወደ ገንዘብ ማሰባሰብ ገብተዋል። የፌደራሉ ምርመራ ቢሮ ባለፈው ሳምንት እንዳስታወቀው በዶናልድ ትራምፕ ቤት ላይ በተደረገ ድንገተኛ ፍተሻ 11000 የመንግስት ሰነዶችንና ፎቶዎችን በተጨማሪም 48 ምስጢራዊ የሚል ምልክት ያለባቸው ግን ባዶ ክላሴሮችን አግኝቷል። ትናንት በዋሽንግተን ፖስት በወጣው ሪፖርት መሰረት ደግሞ ከተገኙት ዶሴዎች አንዳንዶቹ የኒውክሌር አቅምን ጨምሮ የሌላ ሀገርን ወታደራዊ ምስጢር ያዙ ናቸው። ሪፖርቱ አክሎም ዶሴዎቹ እጅግ ምስጢራዊ ከመሆናቸው የተነሳ ከፍተኛ ምስጢራዊ ሰነዶችን ማየት የሚችሉ የአገሪቱ የብሔራዊ ደህንነት ከፍተኛ ባለስልጣናት እንኳን የማያውቋቸው ጉዳዮችን የያዙ እንደሆነ ዘግቧል። ዋሽንግተን ፖስት ወሬውን ለጉዳዩ ቅርበት ካላቸው ወገኖች ማግኘቱን ቢጠቅስም የኒውክሌር ምስጢሯ ሰነዶቹ ውስጥ ተገኝቶባታል የተባለችውን ሀገር በስም አልጠቀሰም። ትራምፕ ግን ይህን ወዲያውኑ አስተባብለዋል። የኒውክሌር መረጃ የያዘ ሰነድ አለ የሚባለው ቅጥፈት ነው። FBI ቤቴን ሲበረብር ለምን ከኔ ተበጭቆች ጋር አብሮ አልፈተሽም? የሌለ ማስረጃ አምጥቶ ያለ ለማስመሰል ሆን ብሎ እዛ ተገኘ ለማለት ነው ብለዋል። ይበንዲ እንዳለ በትራምፕ የተሾሙ አንድ የፌደራል ዳኛ የግል ልዩ መርማሬ በማራላጎ የተገኙ የተባሉት ዶሴዎች ይልኝ ብለው ትራምፕ ያቀረቡትን ጥያቄ ሰኞ ለተቀበለዋል። የ41 አመቷ ፌደራል ዳኛ አይሊን ካነን ውሳኔ ያልተለመደ በመሆኑ በሌሎች ህግ ባለሙያዎች ተብጠልጥሏል። የወንጀል ምርመራውንም ያሰገየዋል የሚል ስጋት አስከትሏል። በዚህ ሁሉ መሃል ግን 3 ምርመራ በመንግስት እየተካሄደባቸው ያሉት ዶናልድ ትራምፕ ክሶቹን ሁሉ ያስተባብላሉ። የተቀናበረ ዘመቻ እየተካሄደባቸውና ጉዳዩ ፖለቲካዊ መሆኑን ደጋግመው ይገልጻሉ። በሚሊዮን ከሚቆጠሩ ደጋፊዎቻቸው በሚሊዮን የሚቆጠር የገንዘብ መዋጮ ይሰበስባሉ።
እንግዲህ ወልዴን ለምሽቱ ዲሞክራሲ በተግባር ዝግጅቱ አመሰግናለሁ። አድማጮች፣ የምሽቱ የመጨረሻ ዝግጅት ኢትዮጵያውያን በአሜሪካ ነው። ባለፈው ቅዳሜ ቨርጂኒያ ውስጥ 3ኛ አመታቸውን ያከበሩት ድንበር የለሽ የሀገር ልጆች የሐረር ልጆች የተባሉ ሐረር ውስጥ ለሚገኙ የአንደኛ መለስተኛና ሁለተኛ ደረጃ ትምህርት ቤቶች የሚሰጡትን ድጋፍ አጠናክረው መቀጠላቸውን ተናግረዋል። የአሜሪካ ድምጽ ያነጋገራቸው የማህበሩ ቡድን አባላትም የመጠጥ ውሃ ጉድጓዶችን ያስቆፈሩ ኮምፒውተሮችን ጨምሮ ሌሎች የትምህርት መርጃ መሳሪያዎችን እየላኩ መሆኑንም ለአሜሪካ ድምጽ ገልጠዋል። በስፍራው ተገኝቶ የነበረውን ስነ ስርዓት የተከታተለው ባልደረባችን ድርጅት ደስታ ተከታዩን አሰናድቷል።
እኔ የድንበር የለሽ የሐረር ልጆች ማህበር የሐረር ተወካይ ነኝ እና እነዚህ ልጆች ያቋቋሙት ማህበር ድንበር የለሽ የሐረር ልጆች ማህበር በሐረር ከተማ በሚገኙ ትምህርት ቤቶች ላይ ከፍተኛ የሆነ የልማት ስራን እየሰሩ ነው ያሉት። በስድስት ትምህርት ቤቶች ጥልቅ የውሃ ጉድጓድ አስቆፍረዋል። ሐረር እንደሚታወቀው የውሃ ችግር ያለበት ከተማ ስለሆነ አሁን ካለው የጤና ችግር አንጻር ህፃናት ጤናቸው ተጠብቆ እጃቸውን ታጥበው ውሃም ማግኘተው ወደ ትምህርት ቤት እንዲገቡ የሚያስችል ስራ እየሰሩ ነው ያሉት። ጥልቅ የውሃ ጉድጓድ ቁፋሮ በስድስት ትምህርት ቤቶች እያካሄዱ ነው የሚገኙት። ሌላው በሐረር ከተማ ለሚገኙ እና በአካባቢው ለሚገኙ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች መገልገያ የሚሆን ላፕቶፖችን ሰጥተውናል። እሱንም ተረክቤ
ባለፈው አመት ይህን ምስክርነት የነገሩን በሐረር ከተማ የሚገኙት የማህበሩ ተወካይ መምህር ፈቃዱ ተሰማ ነበሩ። ከነዚህ ፕሮጀክቶች በስተጀርባ ያሉት የድንበር የለሽ የሐረር ልጆች ማህበር አባላት ስራቸው በዚህ ያበቃ ሳይሆን ገና መጀመራቸው መሆኑን ይገልጻሉ። በዚያ መሰረት ባለፈው ቅዳሜ ሶስተኛውን አመታዊ ስብሰባቸውን እዚህ ዩናይትድ ስቴትስ ቨርጂኒያ ውስጥ አካሂደዋል። የማህበሩ ቦርድ አባል አቶ ዮሐንስ ደምሴ ስለ እለቱ ዝግጅት አላማ ይህን ነግረውናል።
እንደገና በአዲስ ያቋቋምነው የድንበር የለሽ የሐረር ልጆች ማህበር ሶስተኛው አመታዊ ስብሰባ እና አላማው አንደኛ ድሮ የተለያዩ የሐረር ልጆችን ለማገናኘት ሲሆን፣ ሁለተኛው ደግሞ ሐረር ውስጥ በትምህርት ቤት ደረጃ እና ውሃ ጉድጓድ በማስቆፈር እስከዛ የተሰራውና ወደፊት ደግሞ ልንሰራ ያሰብናቸውን ነገሮች የምንነጋገርበት ነው።
በሚኒሶታ ለዚሁ ዝግጅት ወደ ቨርጂኒያ የመጡት የማህበሩ ቦርድ አባል አቶ ሙልጌታ አራያ የውሃ ጉድጓዶቹን በሚመለከት በፕሮጀክት መሪነት እንደሚሳተፉ ነግረውናል። ስለ ዝግጅቱ ዓላማ ተጨማሪ ማብራሪያም ሰጥተዋል።
የዛሬው ዝግጅት የሐረር ተወላጆችን ለማስተባበርና የዚሁ የድርጅታችንን ዓላማ ተረድተው በሚናደርገው ተሳትፎ ውስጥ እንዲሳተፉ ለማድረግ በይበልጥም ደግሞ የውሃው ፕሮጀክት ሰፋ ያለ ጥናት የሚጠይቅ እና ገንዘቦችም ስለሚጠይቅ እያንዳንዱ የሐረር ተወላጅ ሌላውም ኢትዮጵያዊ ይሆን በዚህ ሁኔታ ላይ ተሳትፎ እንዲያደርግ ለማበረታታትና ለመቀስቀስ ታለመ ዓላማ ነው።
እና ምንድነው እስካሁን ያደረጋችሁት? ማህበሩ ከተጀመረ ጊዜ ጀምሮ ምንድነው የተደረገው?
እስካሁን የተለያዩ ነገሮችን አድርገናል። በመጀመሪያ የውሃ ጉድጓድ ቁፋሮ ተለያዩ ትምህርት ቤቶች አድርገናል። እስካሁን በ9 ትምህርት ቤቶች ውስጥ ቁፋሮ ተጀምረዋል። በመንፈሳዊ ትምህርት ቤት፣ በሉል ራስ መኮንን ትምህርት ቤት፣ በቀላዳምባ፣ አቦከር፣ ጀግኖች እነዚህ ትምህርት ቤቶች ተጠናቀዋል። አንዳንዶቹ ደግሞ ስራው ተጠናቆ ፓምፕና ሌሎች እቃዎችን የማስገባት ሁኔታ ብቻ የሚጠብቁ ናቸው ያሉት።
ምንድነው የውሃ ጉድጓድ ሲባል ምንድነው?
ሐረር ብዙ ጊዜ የውሃ ችግር ያለባት ከተማ ነች። እኔ ከልጅነት የጀመረ የማስታውሰው ሁኔታ ነው እና ይህ ሁኔታ ሊጀመር የቻለው በአንደኛው ትምህርት ቤት ወይዘሮ ሽመቤት ትምህርት ቤት ውስጥ የሲሎም ኢትዮጵያ የሚባል የበጎ አድራጎት ድርጅት የሆነ ነገር ለመስራት ሄደው አንድ ወጣት ልጅ ይወድቃል፣ አምሮ ስቶ ይወድቃል እና ፓስተሩና ባለቤቱ ያንን ልጅ ሆስፒታል ሲወስዱ በዲሃይድሬሽን ያ ሁኔታ እንደተፈጠረ ስለተገነዘቡ ወዲያው ኢሚዲየትሊ ያን ጉድጓድ ማስቆፈር አለን ብለው ያንን ጉድጓድ ለሽም ቤት ትምህርት ቤት አስቆፈሩ። እኛም ያንን ሁኔታ ሰምተን ከነሱ ጋር ግንኙነት ፈጥረን በሌሎቹ ትምህርት ቤቶች ጉድጓድ እንዲቆፈር ለማድረግ ችለናል ማለት ነው። መነሻው ይሄ ነው።
አንድ ጉድጓድ ለመቆፈር ምን ያህል ያስፈልጋል?
እንግዲህ ባለፉት ጊዜያቶች ስናስቆፍር በአሜሪካን ዶላር ወደ 6000 ዶላር ድረስ ያወጣል። በአሁኑ ጊዜ እንግዲህ ከዛ ከፍ እንደሚል ነው የምንገምተው። 7000 እስከ 8000 ዶላር ድረስ አንድ ጉድጓድ ያስቆፍራል። ሌላው መጥቀስ የምፈልገው ነገር የሐረር ጉድጓድ ብዙ ጊዜ ተፈጥሮ ድንጋያማ በመሆኑ ለመቆፈር በጣም ያስቸግራል እና በእጅ ነው የሚቆፈረው። በመኪና ወይም በማሽን ለመቆፈር አቅሙም የለንም። በእንደዚህ አይነት ሁኔታ ስለምንሰራ ትንሽ ጊዜ ይወስድብናል።
ወደ ሌሎች ውስጥ ከውሃ ጉድጓድ ቁፋራ ውጪ ሌላ ምንድን ነው የምታደርጉት?
ከውሃ ጉድጓድ ቁፋሮ ሌላ በትምህርት ቤቶች አካባቢ ላፕታፕ የመሳሰሉትን ሌሎች የትምህርት ቁሳቁሶችን እንደ ግሎብ ማፕ የመሳሰሉትን እናቀርባለን። ከዚህ በፊትም የተለያዩ ኮምፒውተሮችን ለተለያዩ ትምህርት ቤቶች ሰጥተናል። ማፖችን፣ ግሎብስ ለትምህርት ቤቶች አበርክተናል።
እስካሁን የተደረገው ቢያስደስተኝም ገና ብዙ ብዙ የሚደረግ ነገር አለ ይላሉ ሌላዋ የማህበሩ ቦርድ አባል ወይዘሮ ንግስት አርአያ።
በጣም ያስደስተኝ አሁን አንዳራስ ሴት ኮምፕሊትድ ሆኗል የውሃው ክፋሩ እና ልጆች በእውነት ንጹህ ውሃ እያገኙ ሲታጠቡ ሲሉ እያየናቸው ነው በቪዲዮ እና እሱ በጣም በጣም እጅግ በጣም ያስደስተኛል። ምክንያቱም ውሃ መቼም ያው ህይወት ነው እና በጣም አስፈላጊ ነገር ነው እና ለአንዳንድም ኮምፒውተር ምናምን የረዳነት በተለይ ለሀይ ስኩል ተማሪዎች በጣም ኢምፖርታንት የሆኑ ኮምፒውተር እና ፕሮጀክተርስ ምናምን የሰጣቸው በጣም ያስደስተኛል። እሱ ግን ገና ብዙ ብዙ ብሰራ ነገር አለ።
ማህበሩ ለሁሉም የሐረር ልጆች ክፍት ቢሆንም አብዛኞቹ የቀድሞ የመድኃኔዓለም ትምህርት ቤት ተማሪዎች መሆናቸውን ተነግሮናል። በእለቱ ታዳሚ ከነበሩ እንግዶች መካከል ወደ አሜሪካ ከመጡ ከ50 አመታት በላይ የሆናቸውን አቶ አባተን ብዙዎቹ ጋሽ አባተ የሚሏቸውን እንግዳ አገኘናቸው። የሐረር መድኃኔዓለም ትምህርት ቤት ሲቆረቆር ነበሩ። እድሜያቸው 80ዎች ውስጥ
አሁን እዚህ ካገኛቸው እዚህ ከተሰበሰቡት ውስጥ እርሶ የሚያውቋቸው አሉ? ከበርሶ ተማሪ በነበሩ ጊዜ የነበሩ አሉ?
ማንም
ሐረር ሄደው ያውቃሉ?
በቀን እንኳን ያለ ኢትዮጵያን በአጠቃላይ ብትለኝ ይወጣ ያየሁት ኢትዮጵያን ከ44 ዓመት በፊት ነው። The last time I was in Ethiopia was in 1977.
አቶ አባተ በማህበሩ አባላት ስራ ግን መደሰታቸውን ይናገራሉ።
ማህበሩ ምንም በጣም አደንቃለሁ። በተለይ በየትምህርት ቤቱ የውሃ ጉድጓድ እንዲማስና ሰው ንጹህ ውሃ እንዲያገኝ ማድረጋቸው በጣም የሚያኮራል። እንደውም ራስ ጉሩን ትምህርት ቤት አሁን በቅርቡ ጉድጓዱ ተሰርቶ ያለቀው ነው ሲሉ የሰማሁት። ራስ ጉሩን ትምህርት ቤት ደግሞ አስተማሪ ነበርኩኝ፣ ሶስት ዓመት አስተምር ነበር። እኔም ራሴ ከዛ ነው ግራጁዌት አድርጌ ሐረር መድኃኔዓለም የገባሁት። እና በጣም በየቦታው ነው ይሄንን የሚሰሩት። እና ትልቁም ነገር እኔ ይሄ ሶሻል አክቲቪስት ሆነው እንደዚህ ሲሰሩ አደንቃለሁ። አሁን ፖለቲካው ሰላም ኢትዮጵያ በሌለበት ጊዜ ይሄንን ማድረግ መቻላቸው የሐረር ልጆች በጣም አደንቃቸዋለሁ። ደስ ብሎኛል።
ተወልደው ያደጉት ሐረር ውስጥ ሸንኮር እየተባለ በሚጠራው አካባቢ መሆኑን የሚገልጹት የማህበሩ ምክትል ፕሬዝዳንት ማአሾ አብርሃ ደግሞ ከአትላንታ ነው የመጡት። ከተማሪ ቤት ጓደኞችና አብሮ አደጎች ጋር ለመሰባሰብ ከሚሰጣቸው ደስታም ሌላ ያደጉበትን ማህበረሰብ ወደ ኋላ ተመልክቶ የመርዳትን አስፈላጊነት ነግረውናል። ስለ ማህበሩ እንቅስቃሴም ይህን ብለዋል።
እኔን ዝግጅት እንግዲህ የዛሬ አመትም ኦሃዮ ላይ ዘጋጅተን ነበርና አመት ሙሉ ፕላን አድርገን እንግዲህ አሁን ከያገሩ ከያቅጣጫው ከብዙ ቦታ የሚቀሩ ልጆች አሉ። እኔም ከነሱ ጋር አብሬ በዚህ ፕሮግራም ላይ ለመሳተፍ ነው የመጣሁት እና እዚህ መገኘቴ በጣም ደስ ብሎኛል። ብዙ አብረውኝ የተማሩ ያደጉ የሐረር ልጆችን አግኝቻለሁ። እና ወደፊትም እንግዲህ ለዓላማችን እንዲሳካም የሚያገለግሉን ብዙ ፕሮግራሞችን፣ ሀሳቦችን እና የማቴሪያልም ሰፖርት እናገኛለን የሚል ተስፋ አለኝ እና እዚህ በመገኘቴ በጣም ደስ ብሎኛል።
ማህበራችሁ ምን አድርጓል እስካሁን?
ማህበራችን እንግዲህ እስካሁን እንትን ያተኮረው የውሃ ጉድጓድ ለመቆፈር ነው። ሐረር ለሚገኙ ተማሪዎች በሐረር ውስጥ ከፍተኛ የውሃ እጥረት አለ እና ለስፔሻሊ ደግሞ ትምህርት ቤቶች የውሃ እጥረት አለባቸው እና ለሐረር ከተማ ለሚገኙ 6 የሚሆኑ ትምህርት ቤቶች የውሃ ጉድጓድ አስቆፍረናል። አሁንም ስራቸው የተጀመሩ ቁፋሮች አሉ፣ መጠናቀቅ ላይ አሉ እና ሌሎችም ቀሪዎች ትምህርት ቤቶች ጉድጓድ ውሃ የሚያስፈልጋቸዋሉ። ለእነሱ ደግሞ ውሃ ለማቅረብ ነው አላማችን ቁፋሮን። ከዛ በተጨማሪ ደግሞ ሌሎችም የትምህርት ቁሳቁሶችን ለትምህርት ቤት ለምሳሌ የትምህርት ቤት እንትን ዋይት ቦርድ፣ ግሎብ፣ ማስመሪያ የመሳሰሉትን ለተማሪዎች ገዝተን ኮምፒውተር አበርክተናል። እንደዚሁም ደግሞ ለክሊኒኮች ሐረር ያሉ ክሊኒኮች የሕክምና መሳሪያዎች፣ ዲያቤቲክ መድኃኒቶች፣ መርፌ የመሳሰሉትንም እዚህ አካባቢ ካሉ እንትኖች ሰብስበን ደጓሚዎች ሰብስበን ልከናል እና በእነዚህ በእነዚህ አይነት መልኩ ነው እንግዲህ ለማህበረሰቡ እየረዳን ያለ ነው እና አላማችንም በትምህርት ቤት እና አካባቢ በዛ ዙሪያ ነው ማለት ነው።
በእለቱ በተካሄደው ዝግጅት ከነበረው ሁኔታ ጥቂቱን አቶ ዮሐንስ እንደሚከተለው ይገልጹታል።
እንግዲህ የዛሬው ዝግጅት ያው ከመገናኘት ያልተያየ ሰው ከመተያየት በላይ
ሪፖርት አቀረብን። እስከዛሬ ተሰራው ወደፊት ደግሞ ምን እንዳስተብን ሪፖርት አቀረብን። ሌላ ደግሞ የገንዘብ ማሰባሰብ ያደረግን አሁንም እንደውም ኦክሽን እየተካሄደ ነው ያለውና አንድ ቤተሰብ እንደው አንድ ጉድጓድ ሙሉ ወንድማማችነት ነው ወጥቻቸው እናስቆፍራለን ብሎ ፍሬጅ አደረጉ ማለት ነው።
የማህበሩ ተጋባዥ እንግዳ በመሆን ፕሮፌሰር ኃይሉ ክንዴና ዶክተር ጥበበ እሸቴም ከያሉበት ሆነው የማህበሩን አገልግሎት ማስፋት ስለሚቻልበት ሙያዊና ጥናታዊ ንግግሮቻቸውን አሰምተዋል። በዝግጅቱ ወቅት የገቢ ማሰባሰቢያ የተካሄደ ሲሆን በጨረታ የቀረቡም ስዕሎችም ተሸጠዋል። በዚህ ዝግጅት የተጠናቀረውን ሙሉ ዘገባ በሌላ ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀና መሰግናለሁ። አድማጮች ለምሽቱ ያዝነውም እዚህ ላይ አበቃ።